Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማም እዚህ ጋቢና አብራኛለች።
እንደምናመሻችሁ። በዛሬው የጋቢና ጉዞ ወደ ፍርድ ቤት እናመራለን። በጠቅላይ ፍርድ ቤት የዋስ መብታቸው እንዲጠበቅ የተበየነላቸው የኦሮሞ ፌዴራሊስት ኮንግረስ ፓርቲ አቶ በቀለ ገርባ ዛሬም አልተፈቱም።
እየጠበኩኝ መጣና በህዳር 14 ቀጠሮ ተሰጠ። አሁን አትወጣም አሉኝ አለ።
የአቶ በቀለ ገርባ ልጅ የተናገረችው ነው። በሌላ ዘገባ ሰሞኑን በቤኒሻንጉል ጉሙዝ ክልል የተፈጠረው ግጭት መነሻው በሁለት ግለሰቦች የግል ቂም ምክንያት ቢሆንም ግጭቱን ተከትሎ ግን ብሔር ላይ ያተኮረ ጥቃት ተፈጽሟል ሲሉ የአካባቢው ነዋሪዎች ገልጸዋል።
እንግዲህ በተጨባጭ ትናንትና 10 ሰዎች ተፈልገው ተገኝተው ነበረ። 10 ሰዎች 5ቱ እዛው ቦታው ላይ የተገደሉ ሲሆን 2ቱ ውሃ ውስጥ ወይም ጉድጓድ ውስጥ ነው ተለቅመው የተገኙት።
የክልሉን ባለስልጣናትም አነጋግረናል። ብሔርን ያማከለ ጥቃት እንደሌለ ነው የሚያስረዱት። በሌላኛው ዘገባችን የአፍሪካንና የኢትዮጵያን ምጣኔ ሀብት ይዞታ እንቃኛለን።
የኢትዮጵያን የእስር ቤት ይዞታ የሚያሳይ ዘገባም አለን።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ የምሽቱ ዜናዎች በድጋሚ ተመልሰን መጥተናል። በዋስ እንዲፈቱ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የበየነላቸው የኦፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ ዛሬም ከስራ አልተፈቱም። ውሳኔው በሰበር ችሎት እንደታገደ ከአዲስ አበባ ያገኘነው መረጃ ደርሶናል። ዝርዝሩን ከዜና በኋላ በሚኖረን ጊዜ ይዘን እንመለሳለን።
ኒውዮርክ ከተማ ውስጥ አንድ ትልቅ የኪራይ መኪና የያዘ ሰው ብዛት ያላቸው ብስክሌት የሚነዱ ሰዎች በሚመላለሱበት ጎዳና ላይ በፍጥነት ነድቶ ቢያንስ 8 ሰዎች ገድሎ በርካታ ባቆሰለበት ማግስት የከተማይቱ ፖሊሶች ከፍተኛ ጥበቃ እያደረጉ ነው። ተጠርጣሪው ሰው ሰይፎሎ ሰይፖቭ የተባለ ከኡዝቤክስታን የፈለሰ የ29 ዓመት ዕድሜ ሰው መሆኑን ፖሊሶች መግለጻቸውን የዜና ዘገባዎች ጠቅሰዋል። ሰውየው 2 የውሸት ጠመንጃዎችን ይዞ ከመኪናው በወጣበት ወቅት በፖሊስ ተኩስ ተመቶ ቆስሏል። ተጠርጣሪው በፖሊስ በሆስፒታል እየታከመ ሲሆን ፖሊሶች ሌሊቱን ሙሉ ሰዎቹን ለማጥቃት ከተጠቀመበት ትልቅ መኪና ማስረጃ ሲሰበስቡ አድረዋል። ኒውጀርሲ ከተማ ውስጥ ትልቁን መኪና በተከራየበት ሆም ዲፖ በተባለ የህንፃ መሳሪያዎች የሚሸጡበት መደብር መኪና ማቆሚያ ላይ ያለችው የተጠርጣሪው ናት የተባለችው መኪና በፖሊሶች ተከባለች። ናዝ ኡዳ የተባለ መስጊድ ውስጥ የነበረ ሰው ስለ ተጠርጣሪው ማንነትም እንደገለጸ ተዘግቧል።
ብሩንዲያውያን የፖለቲካ ስደተኞች ወደ ሀገራቸው እንዲመለሱ የሀገሪቱ መንግስት ጥሪ ቢያስተላልፍም ስደተኞቹ ግን ደህንነት እንደማይሰማቸው በመግለጽ እያንገራገሩ ነው። ስደተኞቹን ያስጠለሉ የመካከለኛ አፍሪካ ሀገሮች ብሩንዲያውያኑ እንዲወጡላቸው እየጎተጎቱ መሆኑም ታውቋል። የብሩንዲው ፕሬዚዳንት ፒየር ንኩሩንዚዛ ለ3ኛ የስልጣን ዘመን እንዳይወዳደሩ የነበሩባቸውን የሀገር ውስጥና ዓለም አቀፍ ግፊቶች ውድቅ አድርገው ስልጣን ላይ ለመቆየት መወሰናቸው ይታወቃል።
በስተመጨረሻም ሰሜን ምዕራብ የመን ውስጥ በምትገኘው ሰዓዳ ክፍለ ሀገር ዛሬ በተካሄደ የአየር ድብደባ ቢያንስ 26 ሰው መገደሉን ሐኪሞችና የሀገሪቱ የጤና ባለሥልጣናት አስታወቁ። በድብደባው ሳውዲ አረቢያ ድንበር አቅራቢያ የሚገኝ አንድ ሆቴልና የገበያ ስፍራ ናቸው በቀጥተኛ ጉዳት የደረሰባቸው። ድብደባውን ያካሄደው በሳውዲ አረቢያ የሚመራው የአካባቢው ወታደራዊ ጥምረት ነው ሲሉ ዋና ከተማይቱን ሰንአን የዛሬ 3 ዓመት አካባቢ የተቆጣጠሩት የሁቲ ሺያ አማጽያን አስታውቀዋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። ጋቢና ቪኦኤ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ቀዳሚው ዘገባችን ወደ ፍርድ ቤት ይሆናል የሚወስደን። በዋስ እንዲፈቱ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የበየነላቸው የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ ዛሬም ከስራ አልተፈቱም። ውሳኔው በበላይ ፍርድ ቤት እንደታገደ መለስካቸው አመሃ ከአዲስ አበባ ዘግቧል።
አቶ በቀለ ገርባ በዋስ እንዲፈቱ በፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ከትናንት በስቲያ የተሰጠው ትዕዛዝ አቃቤ ሕግ ባቀረበው አቤቱታ መሠረት በፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት መታገዱን የታሳሪው ልጅ ወይዘሪት ቦንቱ በቀለ ለቪኦኤ ገለጸች። እንደተለመደው ወደ ቅሊንጦ ማረሚያ ቤት አባቷን ለመጠየቅ በጠዋት የሄደችው ወይዘሪት ቦንቱ ለጊዜው እንዳላገኘቻቸው ወደ ጽህፈት ቤትም ተጠርተው እንደሄዱና ከባለሥልጣናቱ ጋር እየተነጋገሩ መሆናቸው ተነግሯታል። በመጨረሻም መጥተው የሆነውን እንዳስረዷት ገልጻለች።
እየጠበኩኝ መጣና በህዳር 14 ቀጠሮ ተሰጠ። አሁን አትወጣም አሉኝ አለ።
ለህዳር 14 ቀን ቀጠሮ የሰጠው አካል ማን ነው ነግረውሻል?
ለሰበር ሰሚ ችሎት አቃቤ ሕግ አቤቱታ ስላቀረበ ነው።
እና እስከዛ ድረስ የግድ መቆየት አለበት፣ ይሄ ተፈጻሚነት የለውም ነው የተባልሽው?
አዎ። እስከ ህዳር 14 እዛው ማረሚያ ቤት ይቆይና ክርክር ይደረጋል ነው የሰማሁት።
ከእናንተ መካከል ከጠበቆች መካከል ይህን ነገር የሰማ አለ?
በጣም የሚገርመው ነገር እሱ ነው። ከቤተሰብም ወይም ጠበቃ ተጠርቶ ወይ ባለጉዳዩ በቀለ ገርባ ተጠርቶ ፍርድ ቤት የተነገረን ነገር የለም። የሰማነው ከማረሚያ ቤት ነው። እኔ እንደ ሌላ ጊዜ እንደማደርገው ልጠይቀው ሲሄድ ነው የሰማሁት ከማረሚያ ቤት።
እነሱም ትዕዛዙን ያመጡት ከዛ ነው ማለት ነው? እነሱ እንደሚሉት ማለት ነው እንግዲህ
ከየት እንዳመጡት እንግዲህ የምናውቀው ነገር የለም። እኛ ትላንትና ወረቀት ተሰጠን ለፌዴራሉ ከፍተኛ ፍርድ ቤት ለ19ኛ ወንጀል ችሎት ወረቀት አስገቡና ከዛ የትኛው መዝገብ ቁጥር ልክ እንደሆነ እነሱ መልስ ይስጡን የሚል ወረቀት ነው የተሰጠን። እና ወረቀቱም መብራት ጠፋ እና የተለያየ ምክንያት እየተሰጠ ቆየና 9 ሰዓት አካባቢ ወረቀቱ ተሰጠን። በዛ ሰዓት ደግሞ ፍርድ ቤት ልንደርስ አንችልም። ከቅሊንጦ ማረሚያ ቤት ልደታ ፍርድ ቤት ልንደርስ አንችልም። ዛሬ ጠዋት ስንመጣ ደግሞ ይህ ነገር ተነገረን።
ከአቶ በቀለ ገርባ ጠበቆች ለአንዱ ለአቶ አማ መኮንን ተመሳሳይ ጥያቄ አቅርቤላቸው ነበረ።
እኛ ጠበቆችም ሆነ አቶ በቀለ አልተገኙም። አንዳ ነገሩ በዚህ ደረጃ በሚታይ አቤቱታ ላይ ያስቀርባል እስከሚባል ድረስ ያው አቤቱታ ያቀረበው አካል ብቻ ነው የሚቀርበው። ስለዚህ ይህን የሰማነው እንግዲህ ከማረሚያ ቤት ነው። ግን እንደዚህም ሆነ እስካሁን ድረስ ለአቶ በቀለም ሆነ ለእኛ ለጠበቆቹ በእጃችን የደረሰ ምንም አይነት ትዕዛዝ የለም፣ የፍርድ ቤት ትዕዛዝ የለም።
በዚህ መሀል ታዲያ ለእሳቸው ብቻ ስለተነገረ ማረሚያ ቤት የሚቆዩት እንጂ የታወቀ ነገር የለም ማለት ነው?
እውነት ነው። በይፋ ለአቶ በቀለም ሆነ በጽሁፍ የደረሳቸው መጥሪያ የለም እስከ ዛሬ እኛ እስካናገርናቸው ጊዜ ድረስ። በሌላም መንገድ ያው እኛ ጠበቆች መሆናችን ይታወቃል። እንደ አቶ በቀለ ለእኛም የደረሰን ነገር የለም። የማረሚያ ቤቱ ኃላፊዎች ለአቶ በቀለና ለስራ ባልደረባዬ ለአቶ አብዱ ጀበር እና ለቤተሰቦቻቸው በቃል የነገሩት መረጃ ብቻ ነው ያለው። ግን በእኛም በኩል እንገምታለን በዚህ መልክ ሰበር ሰሚ ችሎት ጉዳዩ ቀርቦ ምናልባት እግድ ተሰጥቶ የሚለውን ነገር እኛም ጠንካራ ግምት አለን። ያው እንደዚህ የምንለው በእጃችን የደረሰ ስላልሆነ ነው።
ለምን ነው ግምት የወሰዳችሁት? ጠንካራ ግምት የወሰዳችሁት? ምክንያቱም እንግዲህ መፈታት ነበረባቸው ከዛሬ 2 ቀን በፊት። እንዲህ ሰውዬ እስከ ዛሬ ቆይተዋል። በዚህ ጊዜ ውስጥ እንዴት ሊሳካ ይችላል ይሄ ነገር?
እውነት ነው። ባለፈውም እንደገለጽ ነው ጠቅላይ ፍርድ ቤቱ በጣም ዝርዝርና አስተማሪ ሊባል በሚችል በእኛ እምነት ውሳኔ አቶ በቀለ በዋስ እንዲወጡ ወስነዋል። ያ ውሳኔ በእለቱ መፈጸም ይችል ነበር፣ ይገባም ነበር። በእለቱ ባይፈጸም ትላንት መፈጸም ነበረበት። በእነዚህ በሁለት ቀን ሁሉ በፍጹም አጥጋቢ ያልሆኑ ምክንያቶች እየተሰጡ ሳይፈታ እስከ ዛሬ ቆይቷል። በዚህ መሀል እንግዲህ አቃቤ ሕግ የሰበር አቤቱታ ሊያቀርብ ይችላል። አቅርቧል ብለንም እንገምታለን። በዛው ፍጥነት ደግሞ እንግዲህ የሰበር ሰሚ ችሎቱ የአቃቤ ሕግን አቤቱታ ተመልክቶ ጉዳዩ ለሰበር ያስቀርባል በማለት የጠቅላይ ፍርድ ቤቱን ውሳኔ አግዶታል ብለን ነው የምንገምተው። ምናልባት የማረሚያ ቤቱ ኃላፊዎች በዚህ ደረጃ የተረጋገጠ ነገር በእጃቸው ባይኖር ይሄንን የፍርድ ቤት ስም አንስተው በዚህ መልክ መልስ ሰጥተው ጠበቃውንም ሆነ ቤተሰቦችን ያስተናብታሉ ብለን አንገምትም። ለዚህ ነው ጠንካራ ግምት አለን ያልነው።
ከሁለት ዓመት በፊት ይሁን እንደዚህ አንድ ተመሳሳይ ውሳኔ በከፍተኛ ፍርድ ቤት ተወስኖ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ደግሞ ያን ውሳኔ አግዶ እንደገና ተከራክራችሁ በሰበር ሰሚ ችሎት አቅርባችሁ አቤቱታ ሰበር ሰሚ ችሎት ውሳኔ ለእናንተ እንደወሰነ ትዝ ይለኛል። ከዚህ ጋር ተመሳሳይነት የለውም ወይ?
አሁን እዚህ ከዚህ ጋር ተመሳሳይ የሚያደርገው ጉዳዩ በተለየ ሁኔታ የተፋጠነ መሆኑ ነው። አንድ ጉዳይ ተፋጥኖ መወሰኑ በራሱ ችግር የለውም በእኛ በኩል፣ ግን ለሁሉም ጉዳይ በዚህ መልክ እንዲሆን ነው መሆን ያለበት። በሁሉም ጉዳይ እንደዚህ የተፋጠነ መሆን አለበት። ለማንኛውም አሁን ባለን መረጃ የሰበር ሰሚ ችሎቱ እና አቶ በቀለ ለህዳር 14 ቀርበው በአቃቤ ሕግ አቤቱታ የሰበር አቤቱታ ላይ መልስ እንዲሰጡ መቀጠሩን ሰምተናል። ስለዚህ በእኛ በኩል ከዚህ በኋላ በዛ ክርክር መሳተፍ ይጠቅማል አይጠቅም የሚለውን ከአቶ በቀለና ከሌላው የስራ ባልደረባ ከአቶ አብዱል ጀባር ጋር ተነጋግረን የምንወስነው ይሆናል።
ወይዘሪት ቦንቱ በቀለን ተሰጥቷል በተባለው የእግድ ውሳኔ አባቷ ምን እንደተሰማቸው አካፍሏት እንደሆነም ጠይቄያታለሁ።
በቀለ ምንም አንደኛም የጠበቅነው ነገር ነው እሱም ብሏል። እኔ ከቤተሰቤ ጋር እስክቀላቀል ድረስ እኔ ራሴ አላመንኳቸውም ነበረ ነበር እዛም ሲወሰን። ከዛ ግን በሚዲያ ሲነገር በራሳቸው የዜና አገልግሎት ተናግረዋል እና ብዬ አመንኩኝ። በመጨረሻ ማታ 2 ሰዓት ላይ ዜና ስሰማ አመንኩኝ አለ። ከዛ በኋላ ደግሞ ማንቋተት ሲጀምሩ ድጋሚ የሆነ ነገር ቢኖር ነው አልኩኝ አለ።
አንቺስ በግልሽ ምን ተሰማሽ ቦንቱ?
እንደ ቤተሰብ እኔ ልጁ ነኝ። በጣም አባቴ ነው። ከኔ ርቆ ማረሚያ ቤት ነው ያለው። ከቤተሰቡ ጋር አይደለም። በየዕለቱ በየቀኑ እንሰጋለን። ምክንያቱም ከኛ ጋር ስላልሆነ እንፈራለን። ምንም የሚገመት ነገር አይደለም እዚህ ሀገር የሚፈጸመው ነገር። ስለዚህ እንፈራለን። ቢፈታም ያው ቅጣቱን እንደሚጠብቀው እናውቃለን። ግን ትንሽም ቢሆን ያረጋጋን ነበር ከቤተሰቡ ጋር መሆኑ፣ ከልጆቹ ከባለቤቱ ጋር መሆኑ ያረጋጋል ነበር። አሁን ግን ያም የሆነ አካል እንደሆነ ማናውቀው አካል ነው ውሳኔ የሚሰጠው። ማን እንደሆነ አናውቅም፣ የሚሽረው ማን እንደሆነ አናውቅም። እንግዲህ ያየነው ነገር ቢኖር ይሄ የተመለከትነው ነገር በተጨባጭ ያየነው ነው ይሄ።
በጣም አመሰግናለሁ ቦንቱ ስለትብብርሽ።
እኔም አመሰግናለሁ አቶ መለስካቸው።
መለስካቸውን ለዘገባው እናመሰግናለን። በቤኒሻንጉል ጉሙዝ ክልል የተፈጠረው ግጭት መነሻው በሁለት ግለሰቦች የግል ቂም ምክንያት ቢሆንም ግጭቱን ተከትሎ ግን ብሔር ተኮር የሆነ ጥቃት ተፈጽሟል ሲሉ በአካባቢው የሚገኙ ሰዎች ተናግረዋል። ወጣቶች አሰቃቂ በሆነ መልኩ ተገድለዋልም ብለዋል። የክልሉ የኮሚኒኬሽንስ ኃላፊ በበኩላቸው ጥቃቱ በፍጹም በአንድ ብሔር ላይ ያተኮረ አይደለም የሚል መግለጫ ነው የሰጡት። ጽዮን ግርማ ዝርዝር አላት።
ያለፈው ሳምንት ሐሙስ ጥቅምት 16 2010 ዓ.ም ሌሊት በቤንሻንጉል ጉምዝ በከማሽ ዞን በሎዴጋንፎይ ወረዳ በሎዴዳሳ ቀበሌ ውስጥ በሁለት ግለሰቦች ጠብ ምክንያት በተቀሰቀሰ ግጭት የበርካቶች ሕይወት መጥፋቱና ንብረት መውደሙ ሲዘገብ ቆይቷል። የአካባቢው ነዋሪ ከዚህ ግጭት በኋላ በብሔር ላይ የተነጣጠረ ጥቃት ተፈጽሟል ሲሉ፣ የክልሉ መንግስት ጥቃቱ ብሔር ተኮር አልነበረም ሲሉ ይከራከራሉ። ስማቸውን ብንጠቅስ ችግር እንደሚገጥማቸው የነገሩን የአካባቢው ነዋሪ እኔ በቦታው ነበርኩ፣ ሁኔታውን ተመልክቻለሁ፣ የሟቾችን አስክሬን ቆጥሬያለሁ ይላሉ።
ይህ የተፈጠረው ነገር በዋነኝነት የሁለት ግለሰቦች ጠብ ነበረ። አጋጣሚ የተከሰተ ክስተት ነው። የነባር ብሔረሰቡና የአማራ የሁለቱ ግጭት ነበረ። ከዛ አልፎ ያው ሰውየው ማጋጣሚ ቀን ሰራተኞቹ ሲደበድቡበት እና ወደ ቤቱ ሲሄዱ በከምላክ በሚልበት ሰዓት ተጣልቶ አንድ ሰው መጣ። ከዛ በኋላ ያ ሰው ተመቶ ወደ አመራሮች ተደውሎ ሰውየው ወደ ቀረብ ተደረገ። ከዛ በኋላ ልጅ ወደ ሐኪም ቤት መጥቶ ማይተርፍበት ነገር ሲፈጸም ሲሞት ወደ ቤተሰቦቹ ተመለሰ። ከዛ በኋላ ነው እንግዲህ ገጠመኞቹ ተረስተው ወደ ዘረኝነት ተቀስቶ ሁሉ ውድመት የደረሱ ማለት ነው። ሲጀመር ይሄ ጉዳይ በጣም የሚጎላው ነዋሪው ህብረተሰብ ላይ አልነበረም፣ አመራር ላይ ነው። በቃ የአመለካከት ችግር ላይ ነው ይሄ ነገር የሚባባሰውና
እኚህ ግለሰብም የክልሉ መንግስትም እንደሚለው ሟች የአስረኛ ክፍል ተማሪ የጉምዝ ተወላጅ ነበር። በማግስቱ አርብ ጠዋት በ17/2010 ማለት ነው ቤተሰቦቹ ለሟች ቀብር በመሄድ ላይ ያሉ ሌላ ግጭት ተቀሰቀሰ። በዚህም የክልሉ መንግስት የሞቱት ሰዎች ቁጥር 8 ነው ሲል ነዋሪው ቁጥሩን ከፍ ያደርጉታል።
ከዛ በኋላ ጉዳዩ የብሔር ሆነ። ያው የአማራ ተወላጆች ወይም አገው የሚባሉ ሰዎች ይጭፍጨፋ ይደረግ። እንግዲህ በተጨባጭ ትናንትና 10 ሰዎች ተፈልገው ተገኝተው ነበረ። 10 ሰዎች አምስቱ እዛው ቦታው ላይ የተገደሉ ሲሆን ሁለቱ ውሃ ውስጥ ወይም ጉድጓድ ውስጥ ነው ተለቅመው የተገኙት። ትናንትና ቀብር ላይ የዋለው 10 ሰው ነው። ከ10 ሰው 9 እዛው ሲቀበሩ፣ አንዱ በዘመዶቹ ምክንያት ወደ አማራ ክልል ይሄዳል ተብሎ ውዝግብ ላይ ነበረ። እንግዲህ ሰዎቹ ከሞቱ በ3ኛ ቀናቸው ያው ሬሳ ማያልፍም ተብሎ ትናንትና 9 ሰዓት አካባቢ ነው በስንት ጭቅጭቅ እንዲያልፍ የተደረገው። ከዛም አልፎ ልዩ ኃይሎቹ ተኩሰው ምን ብለው ያሁሉ ነገር አልፎ ነው ሬሳው ያለፈው። እንግዲህ የሞተውን ሰው እንኳን ለማሳለፍ ከባድ ነበረ። ሬሳ የሞቱትን ሬሳዎች በወቅቱ ለማንሳት ከባድ ነበረ እና በጣም የደረሰው በደል በጣም እጅግ የሚያሳዝን። ሬሳው አያልፍም ሲባል ቤተ ዘመዶቹ ወይም ከሀገር ቤት የመጡ ዘመዶቹ በግድ እኛም መሞት አለብን ያለዛ ይዘን እናልፋለን ብለው ቢባሉበት ሰዓት ይዘው ሲያልፉ 520 ሰው ነበር ሬሳውን ይዘ ይሄድንና ኦሮሚያ ክልል ውስጥ ከገባን በኋላ ተቀብለውን መኪና ጠርተው ሬሳ ጭነውልን እኛን ማረፊያ ሰጠውን። አድረን የወረደው ፖሊስ አዛዥ ተጠርቶ እኛን ተረክቦ ወደ ቦታ እንደሚመልስና እንከን እንዳይደርስብን አነጋግረውት እንደ ስብሰባ አድርገው የተሸኘንበት ነው። ትናንት
ነዋሪው በግጭቱ ወቅት ግድያ የተፈጸመው በአሰቃቂ ሁኔታ እንደሆነ በዝርዝር ያስረዳሉ። እሳቸው እንደሚሉት ጥቃቱን ሲፈጽሙ የነበሩት የሀገሬው ተወላጅ ወጣቶች ሲሆኑ የሚከላከሉትም የሀገሬው ተወላጆች ነበሩ ይላሉ። ግን ሁኔታውን መልሶ ለማሰብ የሚከብድ ዘግናኝ ነበር ብለዋል።
አዎ ከባድ ነው። አሁንም ቢሆን የሚታየው ነገር በጣም ያንጃበበና ከባድ ነገር ነው። ማለት አሁን በዋናነት ማን እንዳጠፋ እየታወቀ እርምጃው እንኳን እስካሁን እየተወሰደ አይደለም።
አሁን ሰው የት ነው ያለው?
ሰው ያው ሞቷል ይባላል፣ ሩጦ ጠፋ ይባላል፣ እንዲሁ በአጋጣሚ ሀገር የለቀቀ ወደ ኦሮሚያ የገባለ፣ እዚህ ወረዳ ላይ መጡ የተቀመጣለ፣ የት እንደሆነም እስካሁን ይታወቃል።
እዛ ቀበሌ ላይ ያለው ማለት ነው።
ቀበሌ ላይ ያለ ሰው ተበትናል። ልጆች ትቶ፣ ሚስቱ ትቶ፣ ንብረት ሀብቱ ቤቱ ትቶ በዛው ይሞታል፣ በዛው ሩጦ እንደ ሄዱ የቀራለ። ዝሮ ዝሮ ያው የእኛ የአማራ ብሔረሰብ ሲፈጠር የተረገመ ነው መሰለኝ ነው በየጊዜው ነው።
የቤንሻንጉል ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ መንግስቱ ፔሶ በበኩላቸው የብሔር ጥቃት ተፈጽሟል ሊባል አይችልም ብለዋል።
እንደ ክልል መንግስትም ሆነ አጠቃላይ የአካባቢውን ማህበረሰብ ስናወያይ ጥቃቱ ሲደርስ የአማራ ብሔረሰብ ላይ ያነጣጠረ ነው፣ ብሔረሰብ ተኮር ነው የሚለው ኮምፕሊትሊ ስህተት ነው። ነገር ግን ግለሰቦቹ የሁለቱ ብሔረሰብ ተወላጆች እስከመሆናቸው ድረስ የሟች ቤተሰብና ወጣቶቹ በደም ፍላሽ ተነሳስቶ ጥቃት ሲፈጽሙ ሌላው ብሔረሰብ ላይ የፈጸሙት በመሆኑ እና መከላከል ሂደት ውስጥ ደግሞ የጉምዝ ብሔረሰቦችም አብረው ጸጥታ ኃይሉ ጋር ራሱ የመከላከል ስራም ሲሰሩ ነበረ። ይሄ ማለት የብሔረሰቦች ግጭት እንዳልሆነ የሚያሳይ ነገር ነው። የጉምዝ ብሔረሰብ ተወላጆችም አብረው የጥቃቱ ሰለባ ነበሩ ማለት ነው፣ በደም ፍላሽ የተነሳሱ ሰዎች። ስለዚህ ኮምፕሊት ላይ አጠቃላይ የፖለቲካዊ አንደምታም የለውም፣ የብሔረሰብ ግጭትም አይደለም። ተጎጂ ቤተሰቦች ወይም የሟች ቤተሰቦች ሌሎች ብሔረሰቦች ላይ ያደረጉት ጥቃት ነው። በእርግጥ ትክክል ነው ግጭቱ። ያም ሆኖ ግን ቁጥጥሩ እስከሚገባ ድረስ ራሱ የሁለቱም ብሔረሰብ ተወላጆች እርስ በርሳቸው እየተደጋገፉ ነው ግጭቱን ሲከላከሉ የነበሩት።
ያነጋገርናቸው ነዋሪ የአማራ ክልል መንግስት ተወካዮች፣ የብአዴን ጽህፈት ቤት የክልሉ ተወካይና የክልሉ መንግስት ከጥቃቱ የተረፉ ነዋሪዎች ጋር ውይይት እየተደረገ መሆኑን ጠቁመው ነገር ግን አሁንም ስጋት ላይ ነን ብለዋል። አቶ መንግስቱ ፔሶ በበኩላቸው ክልሉ ሁሉንም ሰው በእኩል የሚመለከት ነው ብለዋል።
ይሄ ግለሰቦች ማዕከል የተፈጠረ ግጭት እንጂ አንድ ብሔረሰብ ሌላ አካባቢ ሂዶ የመኖር ህልውናውን አደጋ ላይ የሚጥል ነው ብሎ መውሰድ አይቻልም። ምክንያቱም እኛ ክልል ውስጥ አብዛኛዎች ወረዳዎች ላይ ሁሉም የኢትዮጵያ ብሔር ብሔረሰቦች አብሮ ተቻችሎ ተከባብሮ በሰላም የሚኖሩበት ለዘመናት የቆየ እሴታችን ነው። ይሄ ምንም አይነት ብሔረሰቦች ማዕከል የሚፈጥረው ምንም አይነት ብሽታም አይኖርም፣ ሊኖርም አይችልም።
በኢትዮጵያ ውስጥ የተቃውሞ እንቅስቃሴ ሲካሄድ በተለያዩ አካባቢዎች የድንበርና የብሔር መልክ ያላቸው ግጭቶች ይፈጠራሉ። ከቅርብ ጊዜ ወዲህ ደግሞ እንዲህ ያሉ ግጭቶች በተደጋጋሚ በመሰማት ላይ ይገኛሉ። ከግጭቱ በኋላ ከአደጋው የተረፉትን ወይም ደግሞ ጥቃት የተፈጸመባቸውን አብዛኞቹን ነዋሪዎች ስናነጋግራቸው እንዲህ ያለ ነገር ገጥሞን አያውቅም፣ የተጋባን የተዋለድን አብረን የኖርን ህዝቦች ነን የሚል ምላሽ ይሰጣሉ። የክልሉ መንግስታትም ሲጠየቁ ተመሳሳይ ምላሽ ይሰጣሉ። ታዲያ እንዲህ ያሉ ግጭቶች ለምን መበራከት ጀመሩ? በስፋት መዳሰስ ያለበት ጥያቄ ነው። ባለፈው ሳምንት በዚህ ጉዳይ ላይ ያነጋገርናቸው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ምላቱ ገመቹና የአረና ትግራይ የቀድሞ አመራር አቶ ገብሩ አስራት የኢትዮጵያ ህዝብ እርስ በርሱ ከሚያጋጨው ነገር ከፍተኛ ጥንቃቄ ሊያደርግ ይገባል በሚል መምከራቸው ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አንተሙ ባርባሌ ልቡክ ያካስናንጀደ ደም ደም ካይ ካይ አ አስቆቱ 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 ጃ ጃጌቱ
ጃጊ ጃጊ
ጃጊ ጃጌቱ ጎ አስቆቱ
አስቆቱ
አስቆቱ ጃ ጃጌቱ
ጃጊ ጃጊ
ጃጊ ጃጌቱ Male ascolto male e yada male ascolto 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 yada male
yada male
ascolto male
ascolto male
yada male ascolto male bontu
vale rove indema vale rove indema vale rove indema
cotto pareda yada
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን።
የአፍሪካ አጠቃላይ ምጣኔ ሀብት ከ500ኛ ከፍ ባሉ ፈጣን እድገት ጎዳና ላይ የሰነበተ ቢሆንም ባለፉት 3 ዓመታት ግን ዝግመት ታይቶበታል። ባለፈው ዓመት 2.6 ከመቶ ማደጉን ነው የዓለም የገንዘብ ድርጅት IMF የሚናገረው። በቀጣዩ ዓመት እድገቱ የ3.5 ከመቶ እንደሚሆን የIMF የአፍሪካ ስራ አስኪያጅ አበበ አይምሮ ስላሴ ይናገራሉ። ሆኖም በተለይ አጠቃላይ አህጉራዊ እድገቱን ከተተነበየው በበለጠ ከፍ ለማድረግ ብዙ ስራ እንደሚጠበቅ በማስረዳት
A lot of work to be done to put in place place the policy environment to get growth back up to the 5-6% we need to make a dent on significant
የምጣኔው እድገት ወደ ነበረበት ከ5 እስከ 6 ከመቶ እድገት እንዲመለስ ብዙ ስራ ይጠይቃል። እድገት የሚያሳልጡ ፖሊሲዎችን ማውጣትን ብቻ ሳይሆን በብቃት መተግበር ድህነትን ለመቀነስ የተያዙ ጥረቶችን ወደፊት ለማሳካት ወሳኝ መንገድ ይሆናል።
የዓለም የገንዘብ ድርጅት የተለያዩ የአፍሪካ ምጣኔዎችን አጥንቶ ባወጣው ዘገባ መሰረት የመንግስት የልማት ድርጅቶች የምጣኔ ሀብት ተሳትፎ ከአጠቃላይ የሀገር በጀትና የገንዘብ ምጣኔ ጋር በቀጥታ መገናኘቱ የመንግስትን ብድር ከፍ አድርጓል። ይህም የግሉን ዘርፍ ተወዳዳሪነት ማቀጨጭ ብቻ ሳይሆን የበጀት ፈተናዎች አሉት ይላሉ።
We have seen public debt go up from around 34% in 2013 to 48%.
የመንግስት ብድር በ2013 የአውሮፓውያኑ ዘመን ከነበረበት 34 በመቶ ባለፈው አመት ወደ 48 ከመቶ አድጓል።
የዓለም የገንዘብ ድርጅት የአፍሪካ ምጣኔ በ3.6 ከመቶ እንደሚያድግ ሲተነብይ የልማት ተቋማዎች በፍጥነት እንደሚያድጉ ከመጠብቋቸው ሴኔጋልና ዩጋንዳ በተጨማሪ ኢትዮጵያ በ8.5 ከመቶ ታድጋለች ብሏል። የሀገሪቱ መንግስት በእርግጥ የሁለት ዲጂት እድገት በእቅዱ ማካተቱ የሚታወስ ነው። ባለፈው ሳምንት ለህዝብ ተወካዮች ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሀገሪቱ ምጣኔ ሀብት በመልካም ሁኔታ ላይ እንደሚገኝ ገልጸው እድገቱም እንደሚቀጥል በቃል ብቻ ሳይሆን ተጨባጭ የፖሊሲ ትግበራዎች መፈጸማቸውን አስረድተዋል። በቅርቡ የኢትዮጵያ መንግስት ከወሰዳቸው እርምጃዎች አንዱ የወጪ ንግድን ያግዛል ያሳልጣል በሚል ሳቤ የብር ምንዛሬ ዋጋ የወረደበት ጉዳይ ነው። የኢትዮጵያ ብሔራዊ ባንክ ብርን በ23 ብር ከ40 ሳንቲም ሲመነዘር የነበረውን ወደ 27 ብር ከፍ በማድረግ በ15 ከመቶ ዝቅ ብሎ እንዲመነዘር ሲወስን ታዲያ ባለሙያዎች ውሳኔው የውጭ ንግድን ከማበረታታት ይልቅ ከዚህ በፊት እንደታየው የዋጋ ንረት ሊያመጣ ይችላል ሲሉ አስጠንቅቀው ነበር። መንግስቱ በፍጥነት የለም የዋጋ ንረት ዝቅ እንዲል ስራ ሰርተናል፣ አመቱ ሙሉ በአንድ ዲጂት ቆንጥጠን ይዘነዋል ሲል ተደምጦ ነበር። ሆኖም ዋጋዎች ወዲያውኑ ሲያሻቅቡ ተስተውሏል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በፓርላማ ለዚህ ሁኔታ መንግስታቸው ያቀደውን ሲያስረዱ
የብር የውጭ ምንዛሬ ተመን ከመጀመራችን በፊት በስቶክ ውስጥ የሚገኙ እህሎች እና ሸቀጦች ምንም አይነት ዋጋ ጭማሪ ሊደረግባቸው እንደማይችል የሚታወቅ ነው። በዚህ ላይ ስግብግብ ሆነው ዋጋ ለመጨመር የሚፈልጉትን ለመቆጣጠር የሚያስችል ምቹ ሁኔታ በመፍጠር ነው የጀመርነው። ስለዚህ ይህን መቆጣጠር የምንቀጥል ይሆናል ማለት ነው።
የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ናቸው። የሳምንቱ አንኳር የሀገርና አህጉራዊ ምጣኔ ዜናዎች እነዚህ ሲሆኑ አሁን ደግሞ ወደ ሸማቹ የቤት ምጣኔ እንለፍ። ከአዲስ አበባ የእህል ነጋዴዎች ማህበር ባገኘነው መረጃ መሰረት አንድ ኩንታል ማኛ ጤፍ በ2600 ብር ሲሸጥ ነጭ ጤፍ በተለያየ ደረጃ ከ2100 እስከ 2500 ሰርገኛ ደግሞ ከ1800 እስከ 1900 ብር በኩንታል ተሸጠዋል። ማባያው የሽሮ አተር ደግሞ በአዲስ አበባ ከ1600 እስከ 1700 ብር በኩንታል ተሸጠዋል። በቆሎ የደረቀው ማለትም የከረመው እርጥበቱ ይወጣለት ከ950 ድብልቁ እስከ ነጩ 1100 ብር በኩንታል። ስንዴ የሀገር በቀሉ 1100፣ የእርዳታ ስንዴ ደግሞ 950 ተሸጠዋል። ገብስ በየአይነቱ ከ750 ብር ጀምሮ እስከ 950 ብር በኩንታል ተሸጠዋል። ከኢትዮጵያ ብሔራዊ ባንክ ባገኘነው መረጃ መሰረት አንድ የአሜሪካ ዶላር በ27 ብር ከ048 ሳንቲም ሲመነዘር ዩሮ ደግሞ 31 ከ80 ፓውንድ 34 ከ15 ተመንዝሯል። ለምሽቱ ያዝናቸው የንግድና ምጣኔ ሀብት ዜናዎች እነዚሁ ነበሩ። ሳምንት በሌላ ዝግጅት እንገናኛለን። እስከዚያው መልካም ቆይታ።
Chagitu se ama ascoltu valero bendema valero bendema valero bendema cotu bareda ya dama valero bendema capi valero bendema capi valero bendema capi cotu bareda ya dama in chalako ani singalada al kanguya ani singabada akuma
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ሄኖክ፣
ነገ ሌሎች ዝግጅቶችን ይዘን እንመለሳለን። እስከዛው ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ስጡን። በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። ከአል ሳንቶስ ጋር በመሆን እንሰናበታለን።
መልካም ምሽት። Ascolto.